Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል።
ወደ ኢትዮጵያ በተመለከተ ደግሞ መጽሐፍ ልካለሁ ብዬ ለባህር ዳር ዩኒቨርሲቲ $50,000 የሚሆን መጽሐፍ ሰብስቤ፣ ፕሮሰሱ በጣም አድካሚ ሆኖ አሁን እዛ ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጽሐፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት 5 ዓመት መጽሐፉን ይዤው እኔ ጋ ዙሬ ዙሬ ከዚህ ካሮላይና ሴልጅ ቤቱ ከዛ ወደ ስመጣ ደከመኝና ለዚህ ሀገር ረዳታ ሰጠሁት።
የባህላችን ነገር ሆኖም አለቃን እናከብራለን። አበሽነት እንትን እና ብዙ ጊዜ አለቆች በስራቸው ያሉትን አበሾች ይወዷቸዋል።
በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድን ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም ለራሱም ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። ዩናይትድ ስቴትስ ኔቫዳ ክፍለ ሀገር ላስ ቬጋስ ከተማ ውስጥ አንድ አጥቂ ትላንት እሁድ ማታ በካንትሪ ሙዚቃ ዝግጅት ላይ ተኩስ ከፍቶ ቢያንስ 50 ሰው ገድሎ ከ400 በላይ ማቁሰሉን ፖሊሶች አስታወቁ። ጥቃቱ በዩናይትድ ስቴትስ ታሪክ በጅምላ የተኩስ ጥቃት በተገደሉ ሰዎች ብዛት ከምንጊዜውም በላይ ከፍተኛ መሆኑ ታውቋል። የላስ ቬጋስ ከተማ ፖሊስ እንደገለጠው አጥቂው እዛችው ኔቫዳ ክፍለ ግዛት መስኩዊት ከተማ የሚኖር ስቴፈን ፓዶክ የሚባል የ64 ዓመት ዕድሜ ያለው ነጭ ነው። ታጣቂው ማንዳሌይ ቤይ በሚባለው ባለቁማር መዝናኛ ሆቴል 33ኛ ፎቅ ላይ ከሚገኘው ክፍሉ ላይ ሆኖ ከመንገድ ባሻገር ሙዚቃ ዝግጅት ለማየት ሜዳ ላይ በተሰበሰበ 22,000 ሰው ላይ ሲተኩስ እየተጫጫሁ ሲደበቁና ሲሮጡ ቪዲዮዎች ታይተዋል። ፕሬዚዳንት ዶናልድ ትራምፕ ግድያውን የለየለት ሰይጣናዊ አድራጎት ሲሉ አውግዘዋል። 2 የካሜሮን እንግሊዘኛ ተናጋሪ ክፍለ ግዛቶች ተገንጥለን ነጻ መውጣት እንፈልጋለን በሚል ትላንት እሁድ በተካሄደው ሰልፍ ላይ ቢያንስ 12 ሰዎች በጸጥታ ኃይሎች መገደላቸው ታውቋል። የሀገሪቱ መንግስትም በሁለቱም ክፍለ ግዛቶች እንቅስቃሴዎችን እየተቆጣጠረ ነው። የካሜሮን መንግስት ትላንት እንደ አውሮፓውያን አቆጣጠር ጥቅምት 1 ቀን ነጻ ወጥተናል ብለው ያወጁትን ተገንጣይ ቡድኖች ለማስቆም በሺዎች የተቆጠሩ ወታደሮች አዝምቷል። ቀደም ብለው ወጣቶች ከፖለቲካ መሪ ፓርቲዎች እና የሲቪክ ማህበረሰብ ቡድኖች የቀረበላቸውን የሰላም ጥሪ ችላ ብለው የመንግስት ህንጻዎችና ጦር ሰራዊቱ ላይ ጥቃት አድርሰዋል። ነጻ ሀገር ነን ብለው ባንዲራቸውንም ሰቅለዋል። ፈረንሳይ ማርሴይ ከተማ ውስጥ ትላንት እሁድ 2 ሴቶች በስለት ወግቶ የገደለው አጥቂ ጥቃቱን ከመፈጸሙ 2 ቀን በፊት በፖሊሶች ታስሮ የተለቀቀ ሰው መሆኑ ተገለጠ። የፈረንሳይ ባለስልጣናት እንደተናገሩት የተለያዩ ስሞች የሚጠቀመው ይህ ሰው አርብ ዕለት የሊዮን ከተማ ፖሊሶች ከመደብር ዕቃ በመስረቅ ተጠርጥሮ ይዘውት በኋላ ግን በቂ ማስረጃ ባለመቅረቡ ተለቋል። በዘገባዎች መሰረት ሰውየው ማርሴይ ዋና ባቡር ጣቢያ ላይ አላህ ወአክበር እያለ እየጮኸ ሴቶቹን በስለት ከወጋ በኋላ ፖሊሶች በጥይት መተው ገድለውታል። የእስልምና መንግስት ብሎ ራሱን የሚጠራው ቡድን በራሱ የዜና አውታር በኩል ለማርሴዩ ጥቃት ኃላፊነት ወስዷል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
በሲያትል ከሚኖሩ ትውልድ ኢትዮጵያውያን ጋር የተደረገ ውይይት ነው ለዛሬ ያዝንላችሁ። ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍትና በቦይንግ ውስጥ በከፍተኛ የሐላፊነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር ያደረገችውን የመጨረሻውን ክፍል ውይይት ነው ይዘንላችሁ የቀረብነው። እነሆ
አድማጮች፣ በሐሙስ ምሽት ዝግጅታችን በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር ሸቱንዮ ጋር በሁለት ክፍል ባደረግነው ውይይት የጀርባ ታሪካቸውን፣ የትምህርት ስኬቶቻቸውንና ልምዳቸውን ሲያካፍሉን ቆይተዋል። እነሱ የደረሱበት ደረጃ መድረስ ለሚፈልጉ ወጣቶች የሚያጋሩት ሐሳብ እንዳለ ጥያቄ አቅርቤላቸው ነበር። ሁለተኛውን ክፍል ያቋረጥነው የቦይንጉ ዶክተር ሸቱንዮ ከሚሰጠው ምላሽ ውይይቱን እንቀጥላለን።
ወደ ትምህርት ለሚሄዱ ሰዎች ምነግረው እንደው በመጀመሪያ ደረጃ ለሁሉም ሰው ምነግረው ማለት ነው። እነዚህ ሲኖር ብዙ ሰው ሲያትል ብታውቀው ብዙ አመት በመማር ነው እና ይመጣው ይጠይቁኛል እና ኦልዌስ ምነግረው ምንድነው ትምህርት ቤት መሄድ ስለተባለ ብቻ ዝም ብላችሁ ትምህርት ቤት አትሄዱ። ትልቁ አሁን ያለው ስፔሻሊ በኢትዮጵያ ኮሚኒቲ ማየው ከበደ ትምህርት ቤት ስለሄደ አለሙ ሁሉም ዝም ብሎ ይሄዳል። ከዛ ደግሞ ጥናት ሳረጉ የትኛው እኔ ችሎታዬ ምንድነው? እኔ ሜካኒካል ኢንጂነር ስለሆንኩኝ እሱ ሜካኒካል ላይሆን ይችላል፣ እሱ ደግሞ በኤሌክትሪክ ወይ በኮምፒውተር እግዚአብሔር የሰጠው ችሎታ ሊሆን ይችላል። መጀመሪያ ፍላጎቱን ማወቅ ነው። ግን አንድ የትምህርት ቤት ብሎ ከገባ በኋላ እኔ ኦልዌስ ምንድን ነው ተስፋ ለመቁረጥ የአሜሪካ ትምህርት እንደ ኢትዮጵያ አይደለም። ዛሬ ኢንጂነሪንግ ጀምሮ ያልተሳካለ ሰው ነገ ነርስ መሆን ይችላል፣ ከዛ ደግሞ ተመልሶ ኢንጂነር መሆን ይችላል። ዛሬ ቢወድቅ እንደ ኢትዮጵያ ወይ እንደ ሌላው ሀገር ተባረሃል ውዝድሮውልሃል ቢባል የለም፣ እየታገሉ በአስር ዓመት አንድ ድግሪ መጨረስ ይቻላል። እና ትልቁ ነገር ተስፋ ለመቁረጥ እኔ የምፈልገው ይሄን ነው፣ ይሄ ነገር ያዋጣኛል ከያዙ ጠንክሮ መስራት ነው ትልቁ ነገር። እና በአካባቢው ደግሞ አሁን በዚህ ጊዜ አሁን በተለይ አሁን የትኛውም የአሜሪካ ዩኒቨርሲቲ ውስጥ አትሊስት 5-10 አበሻ አይጠፋም፣ ፍሬሽማን ከሆነ ሲኒየሩ። ኦልዌይስ እኛ የሚጎለን ነገር ምንድን ነው ያየሽ እንደሆነ እኔ ትምህርት ቤት ስሄድ ኢንዶኔዥያዎች በተለይ ከኤዥያ የመጡ ሰዎች የአስር ዓመት ኖት ይቀመጣል። እኔ ተመርቄ ስሄድ ለሚቀጥለው ኢንዶኔዥያው ሰጥቶ ይሄዳል። ያኛው ለዛ የኛ ያ ባህል የለም እና
ለተማሪዎቹ ነው አስቀምጠውላቸው ትምህርት ቤት ውስጥ የሚሄዱት።
ተመርቆ ሲሄድ ለሚቀጥለው ተማሪ አይተዋወቁም እኮ
ግን በኮሚኒቲያቸው እንደዛ ያለው
አንድ ሀገር ስለሆኑ ይሰጣጣሉ። እና የዚህ ሀገር ደግሞ ብዙ መረጃ አለሽ ማለት በጣም ትልቅ ለውጥ ያመጣል። እና እኛ ቀድመን የተማርነው እንኳን በዛ ላይ ብንደክም አሁን የሚመጣው መጠየቅ አለበት አፕ ፍሮንት። ወደፊት ቀርቦ ከጠየቀኝ እኔ መቼም እምቢ የሚል ሰው ያለ አይመስለኝም።
እንዴት ወደፊት ቀርቦ ለሚጠይቁ መልስ እንደምሰጥ ቀጥለን እንመጣበታለን። አቶ መኮንን ይሄን ጥያቄና እንደው እንደገና መልሼ በዙር እንዳልሄድ የአይቲን ይሄን ጥያቄ ትመልሰዋለህ፣ ግን አያይዘህ እንድትመልሰው ማለት ነው። አይቲን ከሌላው ዘርፍ ጋር ለምሳሌ ከዲቨሎፕመንት፣ ከንግድ፣ ከአስተዳደር ወይም ከማኔጅመንት፣ ከሴኩሪቲ ጋር እያገናኝቶ አዋህዶ ለመስራት አብረህ የምታያይዘ የምትመክረው ምክር አለው? ይሄንን ለሚፈልጉ ሰዎች አንድ ላይ አድርገን መስል።
እኔ ሁለቱም ያሉት እንደተጠበቀ ሆነው አንድ ነገር የምጨምረው ምንድን ነው፣ በተለይ ይሄ አሁን ዘመን አመጣሹን ይሄ በኮምፒውተር ላይ የተመሰረተ ቴክኖሎጂን ለመጠቀም ለራስም ጠቀሜታ ለማግኘት ለወገንም የስራ እድል ለመፍጠር ዋናው የሚያስፈልገው ነገር አንደኛ ፍላጎቱ ነው፣ ሁለተኛ ተነሳሳሽነት ነው። በአሁኑ ሰዓት መቼም እዚህም አሜሪካን ሀገር አማዞንን የሚሆን ማይክሮሶፍትን የሚሆን ሌሎቹ የተለያዩ ፌስቡክ የሚሆን ጉግል የተለያዩ በዚህ ደረጃ ካምፓኒ አቋቁመው ንግድ አቋቁመው ከራሳቸውም አልፈው አገራቸውን ለማስጠራት በዓለም ደረጃ እዚህ ደረጃ ሊደርስ የተቻሉት ብዙዎቹ እንደውም ብዙም የተማሩም አይደሉም። የሚገርምሽ ደረጃ ግን ያ ነገር ስላለ ትንንሽ ስላወቁት ያንን ተጠቅመው ኢንተርፕሮኖሪያል ሆኑበት ማለት ምንድን ነው? ጁስት በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድን ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም ለራሱም ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል። አጭር ምሳሌ ልስጥሽና እኔ በዛ ተዋዋለሁ ለምሳሌ ይሄንን ነገር ለማሳየት። አሁን ለምሳሌ ማይክሮሶፍት እንዴት እንደተቋቋመ ዞር ብለን የዛሬ 40 ዓመት ብናይ የዛሬ 40 ዓመት ማይክሮሶፍት በሚቋቋምበት ጊዜ ኮምፒውተር የሚባለው ነገር ይሄን ህንጻ ያክል ነበር። ከዛ በላይ ዋጋው በሚሊየን በሚሊየን ብር የሚቆጠር ዋጋ ነበር። IBM ነበር የሚሰራው። ከዛ በላይም ኮምፒውተሩን መጠቀም የሚችል ሰው በጣም ልዩ የሆነ ባለሙያ የሆነ በቴፕ በመናምን በመናምን እንደዚህ ፊድ ያረገ የሚሰራ በጣም በጣም ዝግ የሆነ ነገር ነበር። ያን ጊዜ ነው የዛሬ 40 ዓመት ያ ሁሉ የኮምፒውተር ውድነት ትልቅነቱ በጣም ስፔሻላይዝድ የሆነ ስኪል ማስፈልጉ ሁሉ እንደንቅፋት ሳያዩት ቢልጌትስና ጓደኞቹ ተነስተው ይሄንን ኮምፒውተር አሳንሰን በእያንዳንዱ ቤት በእያንዳንዱ ጠረጴዛ ላይ አስቀምጠን እያንዳንዱ የዓለም ማህበረሰብ እንዲጠቀምበት የምናደርግበት ደረጃ እንደርሳለን ብለው የተነሳሱት። አይሽ ተነሳሳሽነት ማጥያ ነው። አሁን ስታዩ ነው እያንዳንዳችን እቺ ይዘናት የምንዞር ቴሌፎን ድሮ የ40 ዓመት በስንት ሚሊዮን ዶላር በሚገዛ ይሄንን ቤት በሚያክል ኮምፒውተር በላይ ፕሮሰሲንግ ፓወር አላት። ያን ነገር እነሱ አስበው እየሰሩ ያሻሻሉ ስለመጡ ነው እዚህ ደረጃ ላይ ደረሱ። እና አሁን ለኢትዮጵያ ወገኖቻችን ወይም ለነኙ ወጣቶች የምመክረው ምንድነው በአካባቢያችሁ ባለው ማንኛውም ነገር ልታገኙት በምትችሉት ነገር የአካባቢያችሁን ችግር የሚፈታ የመንግስትም ይሁን የግል ኑሮም ይሁን ችግር የሚፈታ ማንኛውም አይነት ነገር ይሄን ቴክኖሎጂ እየተጠቀሙ ቢሰሩ ለራሳቸው መተዳደሪያ ይሆናል። ከዛም በኋላ አልፎ አልፎ ያገራቸውንም ወገናቸውንም አልፎ እንደገና እንደውም ለዓለምም ለዚህ ደረጃ የሚደርስ ነገር ማምጣት ይችላሉ። አማዞንም ጀፍ ቤዞም 1994 ሲመጣ ነው ራሱ እዚህ ነበርኩ። አማዞን እዚህ ስራ ሲጀምር ያን ጊዜ ስራ እንድቀጠር ኦፈር ሰጥተውኝ ነበር።
ሰብሰብ ያደረግ ነው እንድንሄድ ከረዘመ አዳምጡንም ብዬ ነውና እናመሰግናለን። አጋር እስቲ የስራ ስነ ምግባር ምን ይመስላል በመስሪያ ቤቶች ውስጥ? አሁን እነዚህ ትልልቅ ኩባንያዎች ናቸውና ስለ ኢትዮጵያውያኖች ስናወራ የስራ ስነ ምግባርም አብሮ ይነሳልና የስራ ስነ ምግባሩ ምን ይመስላል? የኢትዮጵያውያኖችስ የስራ ስነ ምግባር ምን ይመስላል? ምን አይነት መንገድ ነው የምትከተሉት?
በጣም ጥሩ ጥያቄ ነው። እንግዲህ የዚህ አገር ስነ ምግባር የስራ ስነ ምግባር በሰዓት መገኘት ስብሰባዎች ላይ ሌት አለመሆን። እኛ ብዙ ጊዜ ኢትዮጵያውያኖች 5-10 ደቂቃ ሌት እንሆናለን
ብቻ
በትንሹ ስራ ቦታ ሲሆን 5-10 ደቂቃ፣ ምሳ ከሆነ እንግዲህ 1-2 ሰዓት ነው ኖርሙ አይደለ? ሌት አለመሆን፣ የተጠየቀው ነገር ስራ ከተሰጠን በዚህ ቀን ፈልገዋለሁ ከተባለ በዛ ቀን ማድረስ።
ጥያቄ ምንድነው? ምን ይመስላል የስራ ጥብቀቱን ጭምር እንድትነግሪን ነው የስራ ስነ ምግባሩን።
ጥብቀት ማለት
ምን ያህል ጥብቅ ነው? በመስሪያ ቤት ውስጥ ያለው በእናንተ መስሪያ በአማዞን ውስጥ ያለው አንቺ በምትሰሪበት መስሪያ ቤት ውስጥ ያለው የስራ ስነ ምግባር ምን ይመስላል? በዛ የስራ ስነ ምግባር ውስጥ ኢትዮጵያውያኖች በደንብ ይሄደው ይሰራሉ ወይ ይከተላሉ ወይ ስነ ምግባሩን?
ብዙ ኢትዮጵያውያኖች አላቅም አማዞን ውስጥ የተወሰኑ ኢትዮጵያውያኖች ነው ማቀውና አማዞን በጣም ሪላክስ ያደረገ ነው። እንትኑ የስራ ኤንቫይሮንመንቱ በጣም ሪላክስ ያደረገ ነው። በጂንስ ነው ስራ የሚገባው።
ኦኬ። የስራ ቦታው ዘና ያለ
ነው። ከቦይንግ ጋር ባነጻጸረው ቦይንግ በጣም ደንበኛ ልብሶች ለብሰሽ ነው የምትገቢው። የቆዩ ሰዎች ናቸው። አትሊስት በትንሹ 20 ዓመት የሰራ ሰው ነው ያለው ቦይንግ። ከ15 ዓመት በላይ የሰራ ሰው ነው የምታገኘው። አማዞን በብዛት አዲስ ነው ህዝቡ። ትልቅ ካምፓኒ ስለሆነ እያደገ ያለም ካምፓኒ ስለሆነ ወጣት ነው በብዛት የምታዩ። ሌላው ደግሞ በጣም ሪላክስ ያደረገ ዘና ያለ መስሪያ ቤት ነው። በጂንስ ነው ስራ የምንገባው።
አለባበሱ ዘና ያለ ቢሆንም ሰዓቱ፣ የስራ ማስረከብ ሁኔታው፣ የስራ ማድረሱስ ምን ይመስላል?
የኮርፖሬት ስራ ነው። ማድረስ ያለብሽን ስራ በሰዓት ማድረስ አለብሽ። ቀደም ብለሽ ካደረሽ ጥሩ ነው። በስራ ሰዓት መገኘት፣ ሌላው ተስማምቶ መስራት መቻል ከአጠገብሽ ካሉ ሰዎች ጋር። የኛ ሀገር ባህል ከዚህ ሀገር ባህል ጋር በብዙ ነገር ይለያልና ያንን መለያየት ያለውን ነገር ሪኮግናይዝ አድርጎ ወይም አስተውሎ አክሰፕት አድርጎ ሁለቱን ባላንስ ማድረግ መቻል ትልቅ አይ ቲንክ አጀስትመንት ነው ይጠይቃል። አጀስትመንት ግዴታ እንደ ሀገር ቤት ባህል መጥቶ እዚህ መጣበቅ አይቻልም። የራሳችን የሆነ ኮር ቫልዩስ አሉን አብሶ እንደ አበሻነታችን። የዚህም ሀገር ደግሞ የራሳቸው ባህል አለና በሁለቱን ባላንስ የማድረግ ነገር ይጠይቃል። በየትኛውም ስራ ግን ኮምፔር ባደርግ አማዞን በጣም ሪላክስ ያደረገ ነው ኢንተርምስ ኦፍ ልብሳችን እና ካዥዋል ነው በጣም ቬሪ ካዥዋል።
የቦይንግ እንስቲ ምን ይመስላል የስራ ስነ ምግባሩና ከውጭም ያሉ ሰዎች እስካሁን ይሄን ስራ እድል ያላገኙ እንደው ቢያገኙ ምን አይነት የስራ ስነ ምግባር ማሟላት አለባቸው? ቅድም አጋር የተከሰቸው ለምሳሌ ተግባብቶ መስራት
የስራ ስነ ምግባር እዚህ ሀገር ምንድነው ትልቁ ነገር የተሰጠሽና አሳይመንት ወይም
የቤት ስራ
በሰዓቱ ወይም አስቀድሞ መስራት ነው እንጂ አሁን ይሄ እንዲልበሱ አሁን እየቀረ መሰለኝ ብዙ ቦታ ላይ።
የሌ ጥያቄ ግን አለባበሱም አይደለም።
ያ ሰው ትልቁ የስራ ስነ ምግባር እንዳልሽ የኢትዮጵያና የሌሎች ሲታይ ምንድነው እኔ ካየሁት እኔ የራስ ማወር ሳይሆን ኢትዮጵያ በጣም ውጪ ልናረፍ እኔ ባየሁት ነው እንግዲህ በቦይንግም ሆነ በትምህርት ቤትም ባየሁት ውጪ በራሳችን ኮሚኒቲ ህብረተሰብ ላይ ልንዘገይ እንችላለን። ስራ ሲመጣ ግን ቀድመን ምንጨርስኛንን ለነገ የተባለው ዛሬ አዘጋጅተን ምንጠብቅ እና እኔ በአካባቢ ያሉ ኢትዮጵያውያን ያያቸው ጎበዝ ነው በዚህ በስራ ስነ ምግባር። ስራ ላይ ስትሆን አንታመም ሌላው የለት ተለት እንቅስቃሴያችን ላይ ነው። እና ሌላው ምንድነው ትልቁ ነገር የስራ ስነ ምግባር ያለው ቦይንግ ውስጥ እንትን አሳይመንት ይቀያየራል። የዛሬ ሳምንት የተባለው ነገ ስትገቢ ኦ እንደዚህ ሆኗልና ዛሬ ማለቅ አለበት ይባል። በሂደት የምትማሪው ምንድነው አንተ ቀድመሽ አስበሽ አንዳንዴ ቤት ሁሉ የመስራት ይኖርብሽ ይችላል። ትልቁ ያ ነው እኔ ማየው እንጂ ከሌላው ዜጋ ጋር ሲተያይ እኔ በአካባቢ ያሉ ኢትዮጵያውያኖች በጣም ታታሪ ቀድመ ሰራችን ምንጨርስ የተበሰገን ሰራተኞች ነው።
በሌላ ቦታ ነው ምታር መጨመር ፈልጋለሽ
በሱ ላይ ለጨመርና የባህላችን ነገር ሆኖም አለቃን እናከብራለን። አበሽነት እንትን አለቃን እናከብራለን እና ብዙ ጊዜ አለቆች አበሾችን በስራቸው ያሉትን አበሾች ይወዷቸዋል። አንድ አንጨቃጨቅም፣ አንከራከርም፣ የተሰጠንን እንሰራለን እና ብዙ ጊዜ ችግር አንፈጥርም ከማኔጅመንት ጋር እና አይ ቲንክ ጥሩ ኳሊቲ ነው። ግን ሁል ጊዜ ዝም ብለን ስራችንን ወስደን እንስራ ሳይሆን እንዲሁ ናቹራሊ አለቃን ቦታ መስጠት ጥሩ ነገር ነው። ከአለቃ ጋር ጥሩ ሪሌሽንሽፕ አለ ማለት ለእድገትም ለሁሉም ነገር ያመቻቻል። ጥሩ ኳሊቲ ኦብዘርቭ ያደረኩት ነው።
እሺ አቶ መኮንን እዚህ ጋር ምጨምረው
አይ ቲንክ ሁሉም ነገር ተብሏል። ግን እኔ ጥያቄሽ እንደገባኝ ከሆነ የአሜሪካ የተለይ የመንግስት ሳይሆን የግል መስሪያ ቤቶች በጣም ወግ አጥባቂ ናቸው። ማለቴ ምንድነው ያለባበስ የምናም ሳይሆን ለምሳሌ አሁን ሴት ልጅ ማክበር አብሮ ከሚሰራ የሥራ ባልደረባ ጋር መከባበር በጣም ከከበሬታ ማልፎ በጣም ጠንቃቃ መሆን ያስፈልጋል። ሐሜታ ማለት ከሥራ ቦታ የሚደረግ ወሬ እንደዚህ አይነት ነገር በጣም መጥፎ ነው። ለምን እንደኛ ወላ እንደኛ ማገር ማለት አይቻልም። አንዳንድ ጊዜ የዚህ ሀገር ባህል ብዙ ምስጢር አይጠብቁም። ለምን ለወደፊቱ የሚመጣውን የህግ ክስ የተመሳሰሉ ነገሮች በጣም ስለሚያሰጓቸው ማንኛውንም ነገር ቶሎ ለሐላፊ መናገር ለህግ ማስተዋወቅ ምናምን ስለሚወዱ ሐሜታ ነው ይሄ ወዳጅ ነው ይሰማኛል ምስጢር ይዝልኛል ብሎ ማውራት በጣም አስቸጋሪ ነው። ለምን ባልታሰበ ደረጃ ወጥቶ ችግር ሲፈጠር ታየዋለሽ። እና በተለይ ሴቶችን አሁን ለምሳሌ ኢትዮጵያ ውስጥ አንዳንድ ሁኔታዎች እንደምናየውኛ የተለያየ አይነት አቀራረብና ከሄድ አለ ዛካው እዚህ በጣም አስቸጋሪ ነው። እንደዚህ አይነት የመሳሰሉ ነገሮችን በጣም መጠንቀቅ ያስፈልጋል። በተለይ ግን ስራን በተመለከተ ደግሞ ያው በሰዓት ስራን መስራት አለቃን ማክበር
ስለዚህ የሚከበሩ ናቸው። የሚከበሩ መስሪያ ቤት ውስጥ ያሉ የሚከበሩ ነው።
የግድ ነው።
ፕሮግራማችን እለት ነው ከማጠቃለላችን በፊት ግን እንደው እዚህ ሀገር ያላችሁ ሲያትል ውስጥ ይሄንን ልምዳችሁን ለማካፈል ሌሎች ወጣቶችን ወደዚህ መስመር ለማምጣት ይገባኛል በጣም ሰፋ ያለ ጊዜ ነው የሚወስደው ራሱ ህይወት በራሱ ሩጫው ግን ምን ያደረጋችሁት ነገር አለ ኮሚኒቲ ውስጥ በግል በዙር ልጠይቃችሁና ካንተ ልጀምር።
ጥሩ በሚያሳዝን ደረጃ ብዙም አላደረኩም ለማድረግም ፍላጎት ኖሮኝ ጥሬ ስኬታማ ማልሆንኩም እና እንደውም አሁን ተስፋ ማድረገው እንደዚህ አይነት ፕሮግራም ለኢትዮጵያ ላሉ ብቻ ወጣቶች ብቻ ሳይሆን ለዚህም ሀገር ላሉም ይሁን በተለያየ አይነት አጋጣሚ እየሰፋ ቢሄድ ደስ ይለኛል። በተወሰነ ደረጃ ግን የጣርኩት አሁንም ስኬታማ ያልሆንኩት እዛው እንኳን ማይክሮሶፍት ያሉትን ኢትዮጵያውያኖች ለማበረታታት እኔ እዛ እንግዲህ
እዚህ ሀገር ማለት ነው ወደ ኢትዮጵያ መጣለሁ።
ኢትዮጵያ ከኢትዮጵያ ልጀምር።
ኢትዮጵያ እሺ፣ እዚህ ሀገር ኮሚኒቲ የማህበረሰብ አገልግሎት አለ አይደል? እዚህ ሀገር እሱን ማለት ነው።
የማህበረሰቡ ኮሚኒቲ እንደው ምናልባት አንዳንድ ጊዜ በአመት መዋጮ ሲጠይቁ ከመስጠት እንደዚህ እንደዚህ ከማድረግ ባሻገር ብዙም የሰራሁት ነገር የለም። ማይክሮሶፍት የሚሰሩ ሰዎችን ከኔ 19 አመት እንግዲህ በማይክሮሶፍት አካባቢ 21 አመቴ ነው ከኔ ተመክሮ እንዲወስዱ አንዳንድ ነገር እንዲማሩና የተሻለ ደረጃ እንዲደርሱ ላማክራቸው ሜንቶር ኮች ምናምን ላደርጋ ልሞክር ብዬ አልተሳካም። ምንም እንትን የሚሄድ ነገር የለውም። አንዳንድ ኢትዮጵያውያኖች ያስተምራሉ ኢትዮጵያውያኖችን እየሰበሰቡ እየሰምቼ እዛም ለመሳተፍ ጥረት አድርጌ ነበር አልተሳካም። ኢትዮጵያን በተመለከተ ግን ጥሩ ስኬታማ የሆኑ ነገሮች ሰርቻለሁ። ዩኒቨርሲቲዎች አክቹዋሊ ሄጄ ኢትዮጵያ ውስጥ ሌክቸር አድርጌያለሁ። ብዙ ጊዜ ኢትዮጵያ በሚሄድበት ጊዜ ይህን ቴክኖሎጂው ምናምን በተመለከተ ገስት ሌክቸረር የሆንኩ አድርጌያለሁ። በሁለተኛ ደረጃ ለኢትዮጵያ ፌዴራል መንግስት የሶፍትዌር ኳሊቲ ዴቨሎፕመንት ኤንድ ፕሮኪውርመንት አሹራንስ የሚለውን ለፌዴራል ገቨርንመንቱ መመሪያውን የጻፍኩት እኔ ነኝ። በአይቲ ሚኒስቴራቸው ስር የኮምፒውተር ቴክኖሎጂ እንዴት አድርገው መግዛት እና ደግሞ በቤት ውስጥ ዴቨሎፕ ማድረግ እንደሚችሉና ያንን ኳሊቲውን እንዴት እንደሚቆጣጠሩት ለፌደራል ገቨርንመንቱ መመሪያ አውጥቼ ጽፌ ሰጥቻለሁ።
እሺ፣ እስቲ አጋር እዚህ ላይ አስተያየትሽን ስጭ። ያነሳው ጥያቄ ላይ
በራሴ ላይፍ ውጥረት ምክንያት ብዙ ነገር አላደረኩም። የልጆች እናት ነኝ፣ ሙሉ ስራ አለኝና የሁለት ልጆች እናት ነኝ። ትዳር አለ እና እሱ ራሱን የቻለ ስራ ነው። በኮሚኒቲው ምንም አላደረኩም። ግን በእርግጥ እዚህ ሀገር መጥተው ኢትዮጵያ ለምሳሌ ጥሩ ስራ ይሰሩ የነበሩ ሰዎች በፋይናንስ በአካውንቲንግ ሰርተው እዚህ ሀገር መጥተው ስራ ማግኘት ያቃታቸው ሰዎች ከአንድ ከ15 በላይ የሚሆኑ ሰዎች ረድቻለሁ ከዚህ በፊት። ማለትም የት ጋር መጀመር እንዳለባቸው፣ እንዴት አድርገው ረዙሚያቸውን አፕዴት ማድረግ እንዳለባቸው፣ ማን ጋር ሄደው አፕላይ ማድረግ እንዳለባቸው እንዲሁ እንዳጋጠመው ገጠመኝ አይነት ነገሮችን ረድቻለሁኝ። ግን አሁን እውነት ልጆቼም ከፍ እያሉ ስለሆነ ከኢትዮጵያን ኮሚኒቲ ጋር ለመስራት ሀሳብ አለኝ። ሜንቶርሺፕ ፕሮግራም ለመጀመር ከኢትዮጵያን ኮሚኒቲ ጋር ሀሳብ አለኝ። መቼ አላቅም እንግዲህ። እና አስተያየቱም ደግሞ ጥሩ ነው። ኮሚኒቲዎቹን አንድ ላይ ለማምጣት ቢቻል ጥሩ ነው።
እሺ፣ እንግዲህ እንዴት የሚለውን ደግሞ መጨረሻ ላይ እንመጣለን። ዶክተር ሸት፣
እኔ አረኩት የምለው ነገር ምንድን ነው? ትምህርት ቤት በነበርኩበት ጊዜ አንድ ሁለት ብዬ ቁጥራቸውን አሁን ባላስታውሰውም እኔ ከ2005 እስከ 2014 ድረስ ኖርስ ሲያትል ኮሚኒቲ ኮሌጅ እና ዩዳብ የተማረ ብዙ ሰው አስጠንቻለሁ። በቋሚነት መጽሐፍ ሰጣለሁ፣ ኖት ሰጣለሁ፣ አስጠና ነበረ። ለኢትዮጵያ ኮሚኒቲ ደግሞ የ2012ን ኢትዮጵያ ሲያትል የሚኖሩ ኢትዮጵያውያኖችን ተመራቂዎች እንኳን ደስ አላችሁ ለማለት ዝግጅት አዘጋጅቼ መድረክ መሪ ነበርኩኝ። በዛ ተሳትፎ ያለው እኔው ትልቁ ነገር ነው። የምረዳም ነው በማስጠናትና ጥያቄ ማንኛውም ሰው ብዙ ጊዜ ትልቁ ቻሌንጅ ከኮሚኒቲ ኮሌጅ ወደ ዩኒቨርሲቲ ሲገቡ ነው። ዲፓርትመንት መረጣ ላይ የህይወት ታሪክ መጻፍ አለብሽ። እዛ ላይ ብዙ ሰው ረድቻለሁ። ወደ ኢትዮጵያ በተመለከተ ደግሞ መጻፍ ልካለሁ የባህር ዳር ዩኒቨርሲቲ ኢንጂነሪንግ ብቻ የባችለርና የማስተርስ ቢሆን $50,000 የሚሆን መጻፍ ሰብስቤ እኔ ገዝቼው ሳይሆን በየዩኒቨርሲቲው እየዞርኩ ሰብስቤ ለመላክ ሞክሬ ከባህር ዳር ዩኒቨርሲቲ ፕሬዚዳንት ጋር ተነጋግሬ ፕሮሰሱ በጣም አድካሚ ሆኖ አሁን እዛ ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጽሐፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት 5 ዓመት መጽሐፉን ይዤው እኔ ጋር ዙሬ ከዚህ ካሮላይና ሴልጅ ቤት ከዛ ወደ ሲመጣ ደከመኝና ለዚህ ሀገር ረዳታ ሰጠሁት እና አሁንም እየሞከርኩ ነው።
እሺ፣ እንግዲህ ሁላችሁንም በጣም እናመሰግናለን። በአሜሪካ ድምጽ ተሳታፊዎቻችን ስም አጋር መኩሪያ ከአማዞን፣ የኢንተርኔት ላይ መገበያያ ትልቅ ድርጅት የፋይናንስ ማናጀር፣ እንደዚሁም ዶክተር ሸቱ እንየው የቦይንግ የኳሊቲ ኢንጂነር፣ አቶ መኮንን ካሳ በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር፣ ሶስታችሁንም በጣም እናመሰግናለን። እንደው ለማጠቃለያ የምሰጠው ይህን ፕሮግራም ያዘጋጀንበት አንደኛው ምክንያት እናንተን ብቻ እዚህ ጋር ተገናኝተን እንደዚህ ያለው ውይይት አድርገን ለማጠናቀቅ አይደለም። ፕሮግራማችን ጋቢና ቪኦኤ የሚለው ፕሮግራማችን 30 ደቂቃ እንደዚህ ያሉ ወጣቶችን ትምህርት የሚሰጡበት ትምህርት የሚያገኙበት ፕሮግራም እንዲሆን ነው። በኮሚኒቲያችሁ አገልግሎት እንደምትሰጡ የሞከራችሁም እንዳላችሁ እንደዚህ ያሉት ሙከራዎችን ተነጋግረናል። ከዛ በተጨማሪ ደግሞ ሬዲዮናችን ላይ ማስተማር ምን ፈልገው ነገር አለ እንደው በቋሚነት ይሄን መስመር ማስያዝ እንፈልጋለን በዚህን ያህል ጊዜ ውስጥ ካላችሁን ሬዲዮ ጣቢያችን ፈቃደኛ ነውና እናንተም ብትሳነፉ እንኳን እኛ ጎትጉተን ለአድማጮቻችን ይሄንን ትምህርት እናካፍላለን ብለን እናምናለን። ለዛሬ ግን ሶስታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።
አድማጮች፣ ከሶስቱ ባለሙያዎች ጋር ያደረግነው ውይይት ተጠናቋል። በሲያትል በነበረን ቆይታ ያደረግናቸው ሌሎች ውይይቶች ግን ገና አልተጀመሩም። ራሳቸውን መቀየር፣ በትምህርት አሻሽለው በኮምፒውተር ቴክኖሎጂ ሙያ መሰማራት ለሚፈልጉ፣ እንዲሁም የሌሎች ስኬት ለኔ ህይወት ማስተማሪያ ይሆነኛል የምትሉ ሁሉ ራዲዮናችሁን ክፍት አድርጋችሁ ጠብቁን። ከነገ ጀምሮ በተከታታይ በጉዟችን ያገኘነውን እናካፍላችኋለን። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ።
ዛሬ ያለን ጊዜ በዚህ ተጠናቋል። ሄኖክ
በፌስቡክ አዎ @ቪኦኤ አማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሐሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።